ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ከመጽሐፍት ዓለም ፕሮግራማችን የሚተላለፍበት ክፍል 2 ፕሮግራማችን አሁን ይጀምራል። በዶክተር ሃራልድ ናይስትሮም የተደረሰውን የተደበቀው ማስታወሻ መጽሐፍ ትረካ ክፍል 13 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 8 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ አርብ የምናገርብላችሁ ከእናት ከአድማጮቻችን የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። ዛሬ አርብ ህዳር 8 ቀን በሻኪሶ ከተማ ጉጂ ወረዳ ከፍተኛ ሰላማዊ የተቃውሞ ሰልፍ የተካሄደ መሆኑን ከአካባቢው ከተገኘ ዜና ለማወቅ ተችሏል። የተቃውሞ ሰልፉ ያተኮረው የአላሙዲን ንብረት የሆነው የሚድሮክ ኩባንያ በአካባቢው የወርቅ ማዕድን በማውጣት የሚያካሂደውን ዘረፋ በመቃወም ነው። በተቃውሞ ሰልፉ ምክንያት በአካባቢው ውጥረት የተፈጠረ ቢሆንም ግጭት ስለመኖሩ የተገኘ መረጃ የለም። በተመሳሳይ ዜና ጥቅምት 30 ቀን በምዕራብ አሩሲ በሻሸመኔ አካባቢ ቢሸን ጉራቻ በሚባለው አካባቢ የሚድሮክ ሀብት በሆነው በአልፎራ የእርሻና ኢንዱስትሪ ኩባንያ በሚካሄደው እርሻ ቦታ ላይ የተመረተውን ምርት የወያኔን አገዛዝ የሚቃወሙ ዜጎች ያቃጠሉት መሆኑን የዜና ምንጮች ዘግበዋል። በሰባ ሄክታር ላይ የተመረተው የበቆሎ ምርት ሳይታጨድ የተቃጠለ ሲሆን ቢያንስ የምርቱ 3/4 የሚሆነው የወደመ መሆኑ ተነግሯል። በዚያኑ ቀን በመንጃር በአረርቲ ከተማ አጠገብ የሚገኘው የቺፑድ የእንጨት ፋብሪካ መቃጠሉም ይታወሳል። በሌላ በኩል ከረቡዕ ህዳር 6 ቀን ጀምሮ በኦሮሞ አካባቢ በዝዋይ ባቱ ከተማ የወያኔ ክፍፍል ፖሊሲ ውጤት በሆነው በዘር ልዩነት ምክንያት በተነሳ ግጭት 11 ሰዎች እንደተገደሉና ሌሎች እንደቆሰሉ መረጃዎች ይጠቁማሉ። ጠቡ በሁለት ሰዎች ቢጀመርም ቀስ በቀስ ወደ ሰፊ ግጭት ያመራ መሆኑም ለማወቅ ተችሏል። ከተለያዩ ዩኒቨርሲቲዎች ተማሪዎች የወያኔን አገዛዝ በመቃወም ትምህርት ማቋረጣቸው የሚታወቅ ሲሆን አሁንም በበርካታ አካባቢዎች ወደ ትምህርት ገበታቸው ያልተመለሱ መሆናቸው ታውቋል። የወያኔው ትምህርት ሚኒስትር ሐሙስ በሰጠው መግለጫ ሁሉም ተማሪዎች ወደ የዩኒቨርሲቲዎቻቸው እንዲመለሱ አዟል። በየቦታው ችግሩን ለመፍታት ጥረት እየተደረገ ነው ቢባልም ተማሪዎቹ እስካሁን ድረስ ዩኒቨርሲቲዎቻቸውን እየጣሉ በመውጣት ላይ መሆናቸውን የሚደርሱ መረጃዎች ይጠቁማሉ። በመቱ ከተማ የሚገኙ አማራ ብሔረሰብ ተማሪዎች በጸጥታ ምክንያት ዩኒቨርሲቲውን ለቀው የወጡ መሆናቸውን አንዳንድ ምንጮች ዘግበዋል። ንግሥት ይርጋ ፍርድ ቤት ቀርባ በእስር ላይ እያለች ከፍተኛ በደል የደረሰባት መሆኑን ብትዘረዝርም ፍርድ ቤቱ ሳይቀበለው መቅረቱ ታወቀ። ንግሥት በክስ መቃወሚያዋ ሰነድ ላይ ባቀረበችው መረጃ በተያዘችበት ወቅት በከፍተኛ ደረጃ መደብደቧልና በዚህ ምክንያት ለሶስት ቀናት ያህል ራሷን ሳታውቅ መቆየቷን፣ በእስር ቤት በምርመራ ወቅት 9 ጥፍሮቿ የተነቀሉ መሆናቸውን፣ ወደ ቃሊቲ እስር ቤት ከመጣች በኋላ ማታ ማታ ከፍተኛ ጭካኔ የተሞላበት ድብደባና ግርፋት እየተካሄደባት በኤሌክትሪክ ንዝረት መሰቃየቷን ገልጻለች። አንቺም ብሎ የአማራ ነጻ አውጪ ወያኔን ለመጣል በመሞከር ግድግዳ እንደ መግፋት ነው የሚሉና የመሳሰሉ አስፈራራቶች የተወረወሩባት እና የስነ ልቦና ጉዳት እንደደረሰባት፣ ለመጨረሻም ምን እንደሆነ በማታውቀው ጉዳይ በነጭ ወረቀት ላይ አስገድደው እንዳስፈረሟትም ገልጻለች። ፍርድ ቤቱ እሷም ሆነ ሌሎች አብረዋት የተከሰሱት ዜጎች ያቀረቡትን የክስ መቃወሚያ ችላ በማለት በሽብርተኝነት እንዲከሰሱ መወሰኑ ይታወቃል። በተመሳሳይ ዜና በዛሬው ዕለት ያለ ጠበቃ የሚከራከሩት ዳንኤል ተስፋዬ፣ ኤርሚያስ ጸጋዬ፣ ፍሬው ተክሌና ቴዎድሮስ አስፋው ፍርድ ቤት ቀርበው ፍርድ ቤቱ ስለሰጠው ቀጠሮና በማረሚያ ቤቱ ስለሚፈጸመው የሕግ ጥሰት ጉዳይ አስተያየት ለመስጠት ጥያቄ ቢያቀርቡም ፈቃድ በመከልከላቸው ከመካከላቸው አንደኛው ቴዎድሮስ አስፋው ሳይፈቀድለት ምክር አዘል መልእክት ለዳኛው በማስተላለፉ በፖሊስ እንዲወጡ ተደርገዋል። ቴዎድሮስ የታሰርነው የመናገር መብታችንን ለማስከበር ስንታገል ነው፣ አሁንም ፍርድ ቤቱ መብታችንን ሲከለክል ዝም አንልም ብሏል። በመቀጠልም በዚህ ፍትህ በሌለበት ሀገር እንደኛ ተከሳሽ መሆን መታደል ነው ዳኛ መሆን ከባድ ነው የታሰርነው የመናገር መብታችንን ለማስከበር ነው ወለፊትም እንታገላለን ቢገባችሁ የምንታገለው ለእናንተም ነው ብሏል የዚምባብዌው ፕሬዚዳንት ከቀን ወደ ቀን ከፓርቲው እየተነጠሉ መሄዳቸው ታወቀ ከአስር ባላነሱ ክፍለ አገሮች የሚገኙ የፓርቲ ቅርንጫፎች በሙጋቤ ላይ እምነት የሌላቸው መሆኑን በመግለጽ ውሳኔ ያሳለፉ መሆኑም ታውቋል በሚቀጥለው ሳምንት ማክሰኞ የገዢው ፓርቲ የሚቆጣጠረው ምክር ቤት እንደሚሰበሰብ የተገለጸ ሲሆን በፓርቲው ህግ መሰረት ሙጋቤን በመክሰስ ከስልጣን ሊያነሳ ይችላል ተብሎ ይጠበቃል በቤት ውስጥ እስር ላይ የሚገኙት ሙጋቤ ከደቡብ አፍሪካ ከመጡ መልክተኞችና ከወታደራዊ ተቃዋሞች ጋር ድርድር እያካሄዱ ሲሆን እስካሁን ስልጣን ለመልቀቅ ፈቃደኛ አለመሆናቸውን የገለጹ መሆናቸው ታውቋል ይህ በእንዲህ እንዳለ ሙጋቤ ለመጀመሪያ ጊዜ በዩኒቨርሲቲ ተመራቂዎች ስነ ስርዓት ላይ በመገኘት ለህዝብ ታይተዋል ስልጣን በቁጥጥሩ ስር ያደረገው ወታደራዊ ተቋም መሪዎች ለህዝቡ በቴሌቪዥንና በሬዲዮ በሰጡት መግለጫ ከሙጋቤ ጋር እየተካሄደ ያለው ድርድር በመልካም ሁኔታ መሆኑን ጠቁመው የተደረሰበትን ስምምነት ለህዝብ ይፋ እንደሚያደርጉም ገልጸዋል በኬንያ ናይሮቢ በዛሬው ቀን የተቃዋሚው መሪ ራይላ ኦዲንጋ ደጋፊዎች ከፍተኛ ስብሰባና የተቃውሞ ሰልፍ ለማድረግ ሞከረው ፖሊሶች አስለቃሽ ጋዝ በመጠቀም በትነዋቸዋል በስብሰባው ላይ ኦዲንጋ ንግግር ያደርጋሉ ተብሎ ታቅዶ የነበረ ሲሆን በስብሰባው መበተን ምክንያት ስነ ስርዓቱ ተግባራዊ ሳይሆን ቀርቷል የሰብአዊ መብት ተከራካሪ ተቋሞች የፖሊሶችን ድርጊት ኮንነዋል ድጋሚው ምርጫ እንዲሰረስ ለኬንያ ጠቅላይ ፍርድ ቤት አቤቱታ የቀረበ መሆኑ የሚታወቅ ሲሆን ፍርድ ቤቱ ሰኞ ዕለት ብይን ይሰጣል ተብሎ ይጠበቃል አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠቃልላል
Thank you. ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 13 ግንቦት 7 ቀን ደጃዝማች በፍጥነት ወደ ደብረ ታቦር ተመለሱ። ምክንያቱም ጋስፓሪኒ ለመልሱ ከሁለት ቀን በላይ መጠበቅ እንደማይችል አስታውቆ ስለነበር ነው። እኔ ለጊዜው ከወይዘሮ ማናህሎሽ ጋር በመሆን ኤፍራታ ቆየው። ከሳምንት በኋላ ወይዘሮዋ ባላቸውን ሊከተሉ ነው። ከኔ ምንም ግፊት ሳይኖር ደጃዝማች ጣሊያኖቹ እኔን እንዳይነኩኝ ከጣሊያኑ አገረገሽ ቃል ማግኘት ፈልገዋል። ደጃዝማች እኔ በጥይት ተረሽኜ የምገደል ወይም ደግሞ እስር ቤት ውስጥ የሚወረውሩኝ ወይም ሌላ አይነት ስቃይ ያደርሱብኛል ብለው ፈርተዋል። እኔ ዶክተር ነኝ እና ያደረኩት ነገር የለም፣ ስለዚህ መጨነቅ አያስፈልግም ብዬ ብከራከርም ሊሰሙኝ አልፈለጉም። ምናልባትም ትክክል ነበሩ። ግንቦት 16 ቀን ሁሉም ነገር በጥሩ ሁኔታ ተስተካክሏል የሚል መልእክት ከደጃዝማች ከሰማን በኋላ ወደ ደብረ ታቦር መመለስ ጀመርን። የጣሊያኑ አገረገሽ ለአያሌው የክብር ቃሉን ሰጥቷል። የአያሌው ሐኪም በምንም አይነት ምንም ነገር አይደርስበትም፣ እንዲያውም ድንበር ተሻግሮ እንዲሄድ እንደሚረዱ ነው የተነገረው። በግንቦት ለደብረ ታቦር ከተማ በየቦታው በብዛት ቆመውና እየተንቀሳቀሱ ከሚታዩ የጣሊያን ወታደሮች በስተቀር ከተማው ከዚህ በፊት እንዳየነው ሌላ ለውጥ አልነበረውም። አዲስ ነገር ያየሁት ቢኖር መንገዶችና ገበያዎች በሚስቁና በሚያውካኩ የተለያየ ቀለም ያለው የሐር ቀሚስ በለበሱ ደስተኛ ወጣት ሴቶች ተሞልቷል። ስልጣኔ የጣሊያኖችን እግር ተከትሎ መጥቷል። በተጨማሪም ሰዎች ከዚህ በፊት ያልታየ እፍረት የለሽና ወራዳ ባህሪ ማሳየት ጀምረዋል። በሚቀጥለው ቀን የሁለቱ ጦር ክፍሎች ኃላፊ ወደ ነበረው ሜጀር ኡጎሊኒ ቢሮ ተጠራው። የመጀመሪያ ግንኙነታችን የተፋጠጠ አይነትና ከሜጀሩም በኩል ወዳጅነት የጎደለው ነበር። ከጥቂት ቀናት በኋላ በተለይም በማስተርጎም ከረዳውት በኋላ በመካከላችን የነበረው ሁኔታ ተሻሻለ። የሷስ ተርጓሚ የሚረባል ነበርም ወደ ቤት ደብዳቤን ልከረዳኝ በተጨማሪም ለነበሩት ባለ ስልጣኖች ወደ አዲስ አበባ እንድጓዝ ስለሚያስፈልገኝ ፈቃድ ቴሌግራም እንድልከረዳኝ ሲጋራዎችም ሰጠኝ የሲጋራው ነገር የወዳጅነት ይሁን ተራጥራለሁ ለሶስት ወራት ማጨስ አቁሜ ስለነበር በጣም ጥሩ ስሜት ነበረኝ ለማንኛውም ደብረታቦር የመጀመሪያው ሲጋራ ጥሩ ጣዕም ነበረው የጉዞ ፈቃድ እስኪሰጠኝ በደብረታቦር ያሳለፍኩት 3 ሳምንት የሚሆን አሰልቺ ጊዜ የሜጀር ኦጎሊኒ ጥፋት አልነበረም ወዳጅና የሚከበር የሰሜናዊ ኢጣሊያ ተወላጅ የሆነው ሰውዬ በሚቻለው አቅም እኔን ለመርዳት ሞክሯል በስሩ ካሉ መኮንኖችም ጋር ወዳጅነት መስርቼ ነበር ሁሉ ጊዜ ከኔ ከሚርቀው ከወጣቱ ዶክተር በስተቀር ሚስዮናውያን ጓደኞቼ ከተማው እንደተያዘ በዚያኑ ቀን ለቀው ሄደዋል ሁሉንም ነገር ጥለው እንዲሄዱ ተገደው በፍጥነት ወደ ጎንደር ተወስደዋል ለዚህ ፈጣንና አስገዳጅ ለቆ መሄድ በዚያን ጊዜ የተሰጣቸው ምክንያት አያሌው ከተማውን ስለሚያጠቁ ለደህንነታቸው ሲባል ጎንደር መሄድ ነበረባቸው ነገር ግን አያሌው እጃቸውን ከሰጡ በኋላ ሚስዮናውያኑ አልተመለሱም የሚስዮኑ ማዕከልም ለወታደራዊ ሥራ ተወስዷል ምዕራፍ 23 መበታተን ደብረታቦር ያለው በመሃልና በመስራቁ የሰሜን ግንባር ክፍል የነበሩ አስተማማኝ ሰዎች አገኘው ያም ማለት ራስ ካሳና ራስ ሙልጌታ በነበሩባቸው ግንባሮች ነው ከሰማሁት ሁሉም ነገር የተረዳሁት የሆነውና የተደረገው ነገር በሙሉ እኛ ላይም እንደሆነው ነበር ለውጥ ቢኖር አሰላለፍና ትብብር እንደኔ ሰዎች ደረጃ አልነበረም በመጀመሪያ በህዳር ወር ማለት ነው በኢትዮጵያውያን ዘንድ ትኩስ ስሜትና ፍላጎት ስለነበር በመጀመሪያዎቹ ውጊያዎች አስደናቂ ድሎችን ተጎናጽፈው ነበር ወደ 20 መድፎች ብዛት ያላቸው የአውቶማቲክ መሳሪያዎች ተመንጃዎችና ጥይቶች በኢትዮጵያውያን እጅ ወድቀዋል በራስ ካሳ በኩል አድዋን መልሶ መውሰድና በራስ ሙልጌታ በኩል ደግሞ መቀሌን ማስመለስ የጊዜ ጉዳይ ብቻ መስሎ ነበር በጦሩም በኩል ጣሊያኖች የያዟቸውን ቦታዎች ባጭር ጊዜ ውስጥ ለቀው እንደሚሄዱ ጥርጣሬ አልነበረም ነገር ግን የጦር ሚኒስትሩ ራስ ሙልጌታ ለስራው ብቁ አልነበሩም ታማሚና ሽማግሌም ነበሩ የመምራት ችሎታም አልነበራቸውም ስለ ዘመናዊ ጦርነትና ውጊያ ዕውቀቱም አልነበራቸውም እንደሳቸው ከሆነ ስራውን ለሌላ ሰው ሰጥተው ወደ ገዳም ቢሄዱ ይቀላቸው ነበር ግን ስራው በግድ ነው የተሰጣቸው ለምን ያገሩ ሰዎች ይህን እንዴት ሊረዱ አልቻሉም በተለይም ለስራው ብቁ የሆኑ ሌሎች አዛዦች እያሉ ከአዲስ አበባ የሚመጣው ጥቃት እንዳትፈጽሙ ዝም ብላችሁ ጠብቁ የሚለው ትዕዛዝ ተስማምቷቸዋል ለሽማግሌው የሚመች አልጋ ላይ ተኝቶ ማደሩ ጥሩ ነገር ነበር የነበሩት ደህንነቱ የተጠበቀ ባምባራዶን በሚገኝ ዋሻ ነበር ዋሻው እንደ መኖሪያ ቤት ተደራጅቶ ስለነበር የጎደላቸውም ነገር አልነበረም ይህ አይነቱ ሰላም ለረጅም ጊዜ በቆየ ቁጥር ለራስ ሙሉጌታ ጥሩ ነበር ያ ግን ከብዙ ወራት በኋላ ጣሊያኖቹ እረፍትና ምቾቱ በቃ እስኪሉ ድረስ ነበር ከዚያ ግን ተረስቶና ተንቆ የነበረ አንድ ነገር መታወቅ ጀመረ። የወታደሮቹን ስሜት ለመጠበቅ የተደረገ ምንም ነገር አልነበረም። የጠላትን ፕሮፓጋንዳ በተጋነነ ሁኔታ መቀበል ጀምረዋል። ለጦሩ የሚበቃ ቀለብም አልተዘጋጀም። የጦሩ የጤንነት ሁኔታ ጦርነት ለመዋጋትና ለማሸነፍ ወሳኝ ነገር መሆኑም ተረስቷል። በተጨማሪ ደግሞ እውነተኛ ባልሆነ ተስፋና መረጋጋት ስሜት ራሳቸውን ሞልተዋል። ጣሊያኖች እንደዚህ ያለ ኢትዮጵያ ጦር ማጥቃት አይችሉም። ጄኔቫ የሚካሄደው ውይይት ደግሞ ውጤታማ የሆነ ጣሊያንን የማግለል ውሳኔ ይሰጣል። ስለዚህ በጥቂት ሳምንታት ውስጥ አውሮፕላኖቹ ጭጭ ይላሉ፣ ጠላትም ለሰላም ይደራደራል የሚሉ ተስፋዎች ነበሩ። የዚህ ሁሉ ምክንያት ውጤት የማይቀር መከራና ውድቀት አስከተለ። እንግዲህ አንድ ሰው ሽማግሌው ሙሉጌታ ላይ ፍርድ ከመስጠት ዝም ብሎ ቢያማርር ይሻለዋል። እርግጥም በራሳቸው ሰዎች በችኩሎቹ ኦሮሞዎች እጅ ወድቀው ስቃይ ከመደርስባቸው የደረሳቸው ጣ የተሻለ ነበር። የራስ ካሳ ጉዳይ እንደ ኢትዮጵያውያን ፍርድ አሰጣጥ በጦር አዛዥነት ከመጣ ዜሮ ነበሩ። ወታደር ከመሆን ይልቅ ቄስ ሆነው ቢያገለግሉ ይሻላቸዋል ይሉ ነበር። ባጠገባቸው ግንባር እንደነበሩት እንደ ራስ ሙሉጌታ የራስ አነሳሽነት የላቸውም ነበር። በጠቅላላው ጦርነት ጊዜ ምንም አይነት ውሳኔ በግላቸው ወስነው አያውቁም ይባላል። በሳቸው ፋንታ ወይም ንጉሱ አለዚያም ራስ ስዩም ነበር ውሳኔ የሚሰጡት። ከንጋቱ ጀምሮ እስከ ቁለቀን ድረስ ራስ ካሳ ቁጭ ብለው ዳዊት ነበር የሚደግሙት። በጣም አስፈላጊና ወሳኝ ጉዳዮች ቢኖሩ እንኳ ዳዊት በሚደግሙበት ጊዜ መረበሽ የለባቸውም። በቅዱሳን በዓላት ቀኖች ምንም አይነት ጠቃሚ ሥራ አይሰራም ነበር። በየወሩ ደግሞ እነዚህ በዓላት በተከታታይ ነበር የሚመጡት። በአምስተኛው ቀን፣ በሰባተኛው፣ በ12ኛው፣ በ19፣ በ21፣ በ24፣ በ27 እና በ29 ይውላሉ። 70,000 የሚሞላው የራስ ካሳ ሰራዊት ስነ ስርዓት አልነበረውም። የአካባቢው ገበሬዎች ይዘረፋሉ፣ ቤታቸው ፈርሶ ለማገዶም ይሆን ነበር። የማጥቃት እርምጃ እንዳይወስዱ ቢታዘዙም ብዛት ያለው የጦር ክፍል መሪዎች በራሳቸው አነሳሽነት አጠገብ ወዳሉ ሰፈሮች ይሄዱ ነበር። ብዙ ጊዜም ከጠላት ጋር ይጋጩ ነበር። ሌላው የሚባለው ደግሞ ራስ ካሳ አንድ ወይም ሁለት ብር ከሚያወጡ ወታደር በረሃብ ቢሞት ማየት ይቀላቸው ነበር። የጦርነቱ ካዝና በመቶ ሺህ የሚቆጠር ብር የያዘ ነው። ካዝናው በስምንት ጸሐፊዎች ነበር የሚጠበቀው። ጸሐፊዎቹ ለየግላቸው ሆነው ነው የሚሰሩት። ያ ማለት ቀላል ወይም ትልቅ ግምት የማይሰጠው ወጪ እንኳ በስምንት የተለያዩ መዝገቦች ላይ መስፈር ነበረበት። አንድ ጸሐፊ ከጎደለ ደግሞ ምንም አይነት ክፍያ አይደረግም ነበር። ረሃብ፣ በሽታ፣ በተለይም ፈንጣጣና ተቅማጥ የራስ ካሳን ሰራዊት ከማንም ሰራዊት በላይ ከራስ ደስታ ሰራዊት በስተቀር በጣም ነበር የወረረው። እንደዚህ ሆኖ በሺህ የሚቆጠር ብር በራስ ወዳዱ ሰውዬ አልጋ ስር ተቀምጦ ነበር። ብሩ ብዙ የተራቡ ሰዎችን በመመገብ ለታመሙ ሰዎችም እርዳታ መስጠት በቻለ ነበር። ውድም ቢሆን የሚሸጥ ምግብ ነበረ። በርግጥ የራስ ካሳ ሰራዊት ውድቀት እንደ ራስ ስዩም ያለ ብልህ አማካሪ ባይኖር ኖሮ ቀደም ብሎ ነበር የሚመጣው። ራስ ስዩም ራሳቸው ዋና አዛዥ አለመሆናቸው የሚያሳዝን ነገር ነው። ስዩም ልምድ ያላቸው ፈጣን፣ ከማሰብ ችሎታ ጋር ቆራጥ፣ የሚከበሩና ተወዳጅ የጦር መሪ ነበሩ። ስዩም መሪ ቢሆኑ ኖሮ ከግድየለሹ ቄስ ቢጤ ራስ ካሳ የተሻረ ውጤት ያመጡ እንደነበር ግልጽ ነበር። ራስ ካሳ በነበራቸው የመንገብገብ ባህሪ ወላዋይ የሚርበተበቱና ግድየለሽ በመሆናቸው ይጠሉ ነበር። ያልተጠበቀ የጠላት ማጥቃት በኃይለኛ ግፊትና በተቀናጀ ከበባ በመስራቅ በኩል ሲመጣ የራስ ካሳ ሰራዊት በጀግንነት ነበር የተዋጋው። ግን ሙሉ ስሜት አልነበረውም። መከበባቸው መቃረቡን ሲያውቁ ደግሞ የማይቀረው መበታተን ተጀመረ። ከዚያም እንደ ራስ እምሩና እንደ ደጃች አያሌው ሰራዊት በተከዜ በኩል ሽሽት ተጀመረ። መጠኑ ግን ተሰምቶ የማይታወቅ አይነት ነበር። ረሃብ፣ በሽታና ድካም ከውስጥ በኩል የሰለጠነው ሰቆቃ ከአየር ላይ የተናደዱ ገበሬዎች በጎን በጎን አስቸጋሪው ምድር ከእግር ስር እንዲህ አይነቱ የመከራ ብዛት በአንድ ቦታ በአንድ ላይ ሲከሰት የሚያስከትለውን ውጤት ማን ነው መገመት የሚችለው? ጥቂት ወታደሮች አስከትለው ራስ ካሳ በሌሊት ጋልበው ማምለጥ ችለዋል። ነገር ግን ሲንገበገቡለት የነበረው ስንት የተራቡና የተቸገሩ ወታደሮች መርዳት የሚችለው ያ ሁሉ ገንዘብ በየመንገዱ ተበትኖ የገበሬዎች ሲሳይ ሆኗል። በንጉሱ የመጨረሻው ውጊያ ጊዜ በሚታየው ድራማ ተስፋ የቆረጡት ሁኔታውን በትክክል ይሁን በዘይተት አሳዛኝ ነው ያሉት ራስ ስዩም በጦርነቱ ከመሳተፍ እንቢ ብለው እንደነበር ይነገራል። ውጊያውን ከፍታ ያለው ቦታ ላይ ሆነው መመልከት ብቻ በቅቷቸዋል። ጦሩ ወደ ኋላ እንዲመለስ ሲደረግ የገበሬዎች ማጥቃትና ሽብር ከፍተኛ ደረጃ ላይ ደረሰ። ፊታውራሪ አዮ የተባሉ ሰው ንጉሱ በነበሩበት ውጊያ ከተካፈሉ በኋላ ከደብረ ታቦር የሁለት ቀን መንገድ ወደሚሆነው ወደ ትውልድ ቦታቸው ወደ ሰማዳ ሽሽት ጀመሩ። ሰውየውና 300 የሚሆኑት ወታደሮቻቸው እየተዋጉ ነበር ማለፍ የቻሉት። ግን የሰማዳ ድንበር ላይ ሲደርሱ ወደ 1000 የሚሆኑ ገበሬዎች ፊታውራሪውንና ወታደሮቹን ለመዝረፍ ይጠብቁ ነበር። ከቤተ ክርስቲያን ጀርባ መሽገው ከተቀመጡ በኋላ ፊታውራሪ ለገበሬዎቹ መልእክት ላኩ። ማንነታቸውን ገልጸው ወደ ትውልድ ቦታቸው ያለምንም ችግር እንዲያልፉ ጠየቁ። የተሰጠው መልስ ግን ፊታውራሪውና ወታደሮቹ ከለበሱት ሱሪና ሸማ በስተቀር ጠመንጃና ጥይት ሆነ ሁሉንም ነገር እንዲያስረክቡ ነበር። አዮ ለማስረከብ ሳይስማሙ ሲቀሩ ገበሬዎቹ ማጥቃት ጀመሩ። ፊታውራሪ በያዟቸው ጠመንጃዎችና ከውጊያ በማረኩት ሁለት አውቶማቲክ መሳሪያዎች መልስ መስጠት ጀመሩ። ከቤተ ክርስቲያኑ ፊት ለፊት በሜዳው ላይ ኃይለኛ ውጊያ ከተካሄደ በኋላ ገበሬዎቹ መንገድ መልቀቅ ጀመሩ። 600 የሚሆኑ ሰዎቻቸው ከሞቱ በኋላ የአገራቸውን ሰዎች ለመርዳት ፈቃደኛ ሆኑ። ጦሩ ከተበተነ በኋላ እንደዚህ አይነቱ አጋጣሚ እንግዳም አልነበረም። ስለ ኢትዮጵያውያን የሰማሁትን የጀግንነት የድፍረትና ሞታይፈሪነት ብጽፍ በብዙ አስገራሚ ይዘቶች ብዙ መጻሕፍት ይሞላሉ። በጣም አስተማማኝ የሆኑ ጥቂት ምሳሌዎችን መጥቀስ እፈልጋለሁ። በራስ ሙልጌታ ሰራዊት ስር የነበሩ የከምባታ ተወላጅ ወታደሮች ቡድን በመቀሌ ባለው የጣሊያኖች ካምፕ ጎን በሚገኝ ዋሻ ብዙ ቀለብና ሌላም ንብረት ጨምሮ እንደሚገኝ ይሰማሉ። ከአዛዣቸው ፈቃድ ሳይጠይቁ በሌሊት ሾልከው በመውጣት የኪሎ ሜትሮች ርቀት ያለውን ሜዳ ያቋርጣሉ። ሜዳው በጣሊያኖች ባውዛ መብራት በየጊዜው ይፈተሻል። ሆኖም መብራቱ ሲመጣ ወደ መሬት ተወርውረው ልጥፍ በማለት ሳይንቀሳቀሱ መብራቱን ማሳለፍ ለነዚህ ሰውነታቸው ቀላል ለሆኑ ሰዎች እንደ ጨዋታ ነበር። መጥፎ ነገር ሌሊቱ ባለበት አልቆየም። የከምባታ ወታደሮች ከጦር ካምፕ ሲደርሱ የንጋት ኮከብ መውጣት ጀመረች። ሲያዳምጡ ምንም ድምጽ የለም። ከፊት ለፊታቸው ግን ባለሾህ የሽቦ አጥር ነበር። ምንም የያዙት መቁረጫ መሳሪያ ስላልነበራቸው አጥሩ ለነሱ የሚጣስ ሆኖ አልተገኘም። ለትንሽ ሰከንዶች ግራ መጋባት ተፈጠረ። ከዛም በሹክሹክታ ለአጭር ጊዜ ውይይት ከተደረገ በኋላ ድምጽ የሌለው በመቶዎች የሚቆጠሩ እጆች መሬቱን መጫር ጀመሩ። በአጋጣሚ መሬቱም ቀለል ያለ ነበር። ብዙ ጊዜ ሳይወስድ ሁሉም ከሽቦ አጥር ስር በቆፈሩት መሬት በኩል እየተሳቡ አለፉ። ጠመንጃቸውን ትከሻቸው ላይ አድርገው ጩቤዎቻቸውን በጥርሶቻቸው ነክሰው ይዘው እየተሳቡ ጋራውን መውጣት ቀጠሉ። ጋራው ላይ ዋሻዎች በረድፍ ሜትሮች ከፍታ ባለው ጉብታ ላይ ይታያሉ። አንዱ ባንዱ ላይ እየተረማመዱ የሰው መሰላል ላይ በመውጣት በያዟቸው ጩቤዎች ጠባቂዎቹን ጭጭ አደረጉ። ዋሻዎች ውስጥ ያለውን ለማየትና የሚመረጠውን ለመምረጥ እሳት አበሩ። በመጨረሻም ከባድ ከረጢቶችን ይዘው ወጡ። ዱቄት፣ ስኳር፣ ዘይት በጠርሙስ፣ ጥይቶች፣ ካኪ ዩኒፎርም፣ ሌሎችም ብዙ ነገሮች ይዘዋል። በትከሻቸው ደግሞ 3 ወይ 4 ጠመንጃዎችን ተሸክመዋል። ነገር ግን የቀን ብርሃን ወጥቷል። የተዘረፈው ንብረት ቀርቶ ራስን ማዳን ከተፈለገ ወጥቶ በሜዳው በኩል መሄድ የማይታሰብ ነገር ነው። ያለው አማራጭ ሌሊቱ እስኪመጣ መጠበቅ ነው። ከዋሻዎቹ ወደ ጦር ካምፑ የሚወስደውን ትንሽ መንገድ ለአንድ ቀን ዘንግተው መያዝ ይችላሉ። ውሃ ለማግኘት ግን ምንም እድል የለም። ነገር ግን ስለዛ ምን አስጨነቃቸው? ውሎውን ብዙ የጠላት ጥቃቶችን መቋቋም ነበረባቸው። ከአውሮፕላኖቹ የሚተከሰው አውቶማቲክ መሳሪያ ጥይቶች አረበረበባቸው። እነሱ ግን በከረጢት ከተሞሉት ዱቄት ጀርባ ስለመሸጉ ግድም አልሰጣቸውም። መምሸት ሲጀምር ጋራው በነጭ ዱቄት ተሞልቷል። ከሰዓት በኋላ ሲሆን አጥቂዎቹ አቆሙ። የታሰበው ሰዎቹን በረሃብና በውሃ ጥም የግድ እንዲወጡ ማድረግ ነው። በመጨረሻም የከምባታ ተወላጆቹ የናፈቁት ሌሊት ሲመጣ የጣሊያኖች ባውዛ መብራት ሰዎቹ በመጡበት መንገድ በኩል ያለማቋረጥ ይበራ ጀመር። እንደዛም ሆኖ እጃቸውን አልሰጡም። በጸጥታ መሬት ለመሬት እየተሳቡ በመጡበት ሳይሆን በጋራው በሌላ በኩል መብራት አልፎ አልፎ በሚበራበት ቦታ መሄድ ጀመሩ። ትላንትና ማታ እንዳደረጉት ሁሉ በአጥሩ ስር ቆፍረው መሽሎክ ጀመሩ። የመጨረሻው ሰው በአጥሩ ስር ሾልኮ እንደጨረሰ ተነቃባቸው። ወዲያውኑ ጫካው በእንቅስቃሴዎች ተሞላ። ጠመንጃዎች፣ አውቶማቲክ መሳሪያዎች ይተኩሱባቸው ጀመር። መድፉም አልቀረም። ነገር ግን ድምጽ እንጂ ትንሽ ጉዳት ነው የሚያደርሰው። ሰዎችም ነፍሴን አውጪኝ ብለው በሜዳው ተበታትነው መሮጥ ቀጠሉ። ወዲያውኑ ከጠመንጃ ተኩስ ርቀት ውጭ ሆኑ። ራሳቸውንና የዘረፉትን ማዳን ቻሉ። ለነሱ የተዘረፈው ነገር የህይወት ያህል ጠቃሚ ነበር። 10 ሰዎች ወደ ኋላ ቀርተዋል። ስንት ሰው ይቁሰል፣ ስንት ሰው ይሙት፣ ማንም የሚያውቅ ሰው የለም። ጦርነቱ እንደተጀመረ የደጃዝማች አያሌው ወንድም ደጃዝማች አድማሱ የጣሊያኖች ጓደኛ ናቸው፣ አገራቸውንም ለመክዳት ከጣሊያኖች ጋር እቅድ አላቸው ተብለው ተከሰው በንጉሱ ትዕዛዝ ለብዙ ሳምንታት እንዲታሰሩ ተደርገው ነበር። ሆኖም ምንም ማስረጃ ስላልተገኘ በነጻ ተለቀቁ። ይህንን የሐሰት ክስ መሆኑን ለማስመስከር አድማሱ ለአባት አገራቸውና ለንጉሱ ታማኝነታቸውን የሚያሳዩበት አጋጣሚ እየጠበቁ ነበር። ነገር ግን ከመጀመሪያውም ለክሱ ምክንያት የሆኑት ራስ ካሳ የአድማሱን የእጁ ግዛት ይመኙ ስለነበር አድማሱ ስማቸውን ለማደስ የሚፈልጉበትን አጋጣሚ ሁሉ ይከለክሏቸው ነበር። እንዲህም ሆነ። አንድ ትንሽ የሆነ የጣሊያኖች ካምፕ ሁልጊዜ ኢትዮጵያውያን ላይ በርቀት እየተኮሰ ያስቸግር ነበር። ይህን የመድፍ ተኩስ በብዛት የሚቀበለውም የአድማሱ ሰራዊት ነበር። ስለዚህ አድማሱ የጣሊያኑን ምሽግ ጥሰው ለመግባት ራስ ካሳን ደጋግመው ፈቃድ ጠይቀው ነበር። ራስ ካሳ ግን የሰው ህይወት ቢጠፋ የሚሰጠው ጥቅም የለም በማለት ከለከሏቸው። ደጃዝማች አድማሱ ራሳቸው ወሰኑና አንድ ቀን በንጋቱ ላይ 1000 የሚሆነውን ሰራዊታቸውን እንዲያጠቃ ትዕዛዝ ሰጡ። ራሳቸውም ቢሆን በጣሊያን የተሰራ አውቶማቲክ መሳሪያ ሲተኩሱ ዋሉ። እኩለ ቀን ሲሆን ተራ በተራ ያደረጉት የማጥቃት ሙከራ አልሰራም። ራሳቸው አድማሱ በመሳሪያው ግለት ምክንያት እጃቸው ውሃ መቋጠር ሲጀምር አጥቂዎቹ ጥቃቱን የማቆም አዝማሚያ ላይ ነበሩ። ራስ ካሳ ውጊያው ትርፍ የለውም ብለው ነው ያሰቡት። ያውም አጠገባቸው ያሉ ሰዎቻቸው ተጨማሪ ኃይል ለእርዳታ እንዲላክ ቢወተውቷቸው። ሰዎቹ በሺዎች የሚቆጠሩ ወገኖቻቸውን ለመርዳት ዝግጁ ነበሩ። አይሆንም፣ ራስ የፈለጉት ጠቅላላው አጥቂ ጦር ከአዛዡ ጋር እንዲደመሰሱ ነው። አድማሱ የራስ ካሳን ትዕዛዝ መጣስ ማለት ምን ማለት እንደሆነ ማወቅ አለበት። ያም ሆኖ ደጃዝማች አድማሱ ማቆም አልፈለጉም። ተስፋ በሌለው ሁኔታ ይመጣል ተብሎ ሲጠበቅ የነበረው ተጨማሪ ኃይል አለመምጣቱን ሲያዩ የእጁ ጎበዞች ሰዎቻቸውን ለመጨረሻ ጊዜ ለማጥቃት እንዲሞክሩ ያበረታቱ ጀመር። ተሳካላቸው። ልክ ከቀኑ 9 ሰዓት ከመሆኑ በፊት የመጀመሪያው የኢትዮጵያ ሰራዊት የካምፑን አጥር ጥሶ ገባ። የጨበጣ ውጊያ ነበር። አንድ የበታች መኮንን 20 የሚሆኑ ወታደሮችን ይዞ እየተኮሰ ያስቸገረውን አንድ መድፍ ለመውሰድ ወስኗል። መድፉ በጥሩ የተጠበቀ ቦታ ነበር። መኮንኑ ሰዎቹን ሰበሰበና ከሁለት ቦታ ከፍሎ በጎን በጎን ካሰለፈ በኋላ ራሱን በመካከል አደረገ። አሁን እኔ ፊት ለፊት ወደ መድፉ አፈምስሮት እናንተ በጎን እንድታጠቁ፣ አትፍሩ፣ የሚተኮሰውን ጥይት እኔ እቀበለዋለሁ። ያን ትዕዛዝ ከሰጠ በኋላ ቀጥታ ወደ መድፉ አፈሙስ ፊት ለፊት ሮጠ። መድፉም ለተኩስ ተዘጋጅቶ ስለነበር ተተኮሰ። ሌሎቹ ወታደሮች እየጮሁ ወደፊት በመሮጥ መድፉን ሲተኩሱ የነበሩትን 6 የጣሊያን ወታደሮች ጭጭ አደረጓቸው። ነገር ግን ኢትዮጵያዊው መኮንን አዛዣቸው ላይመለስ ለዘላለም ሄደ። ምዕራፍ 24 በመጨረሻም ስልጣኔ ድንገተኛ አውሮፕላን ማረፊያ አለመኖር። ግንቦት 12 ቀን ፒሪዞ ቢሮሊን ተቀበልን። ቢሮሊ የምድር ጦር ጀነራል ነው። የባዶሊዮ ቀኝ እጅ ሲሆን በቅርቡ ደግሞ የአማራ ገዢ ተብሎ ተሰይሞ መኖሪያውን በጎንደር አድርጓል። የደብረታቦሩ ጉዞ ጦሩን ለመጎብኘት ነው። በሚቀጥለው ቀን ሰውየው ተቀብሎኝ የሚያስፈልጉኝን ነገሮች መናገር እንድችል ተፈቀደልኝ። ጀነራሉ ያለውበትን ሁኔታ በመገንዘብ እርዳታ እንደሚያደርግልኝ ቃል ገባልኝ። በሚቀጥለው ቀን ወደ ጎንደር አብሬው በመሄድ ከዚያ በኋላ በወታደራዊ አውሮፕላን ወደ አዲስ አበባ እንደምሄድ ነው የታሰበው። ለአንድ ሰዓት የሚሆንም ስለ ጦርነቱ ቁጭ ብለን ተወያየን። ጀነራሉ ማወቅ የፈለገው በኢትዮጵያውያን በኩል ሁኔታው ምን እንደነበር ነው። በተጨማሪም አዲስ አበባ ከተማ የደረሰውን ውድመት ነገረኝ። ኢሪዞ ቢሮሊ አዲስ አበባ ከገቡት የመጀመሪያው ነው። በተሰረቀ በንጉሱ መኪና ሆኖ ነው የገባው። ከአየር ላይ የተነሳ ፎቶግራፍም ያሳየኝና ስመለከት ቤቴ እንዳልፈረሰ ማየት ቻልኩ። እንግዲህ ነፃም መሆንበት ሰዓት እየመጣ ነው። አጭር ቀን ብቻ ከተኩስ ልውውጥ ክልል ውጭ ሆናለሁና ሕይወቴን መጠበቅ እችላለሁ። ጀነራሉን ትቼ ስወጣ በጣም ደስተኛ ነበርኩ። ሁሉም ነገር በትክክል ከሄደ በ16 በለቀቅኩ ከሰባት ወራት በኋላ ተመልሼ አዲስ አበባ እንደምገባ ተስፋ አድርጌያለሁ። በሰኔ 15 ገና ፀሐይ ሳትወጣ ተዘጋጅቻለሁ። ሻንጣዬ የያዘው ነገር ቢኖር 3 የፂም መላጫ ከ3 መላጮች ጋራ ሳሙና፣ የእጅ ፎጣና የተጠቀለለ ብርድ ልብስ ነበር። ስንብቴ ከደጃዝማች አያሌውና ከሁሉም ወዳጆቼና የጦርነት ጓደኞቼ ጋር ከጠበቅኩት በላይ ከባድ ነበር። አይኖቼ እያነቡ ቃላቶቼም ጉሮሮዬ ውስጥ እየተሰነቀሩ ነበር። አብረን ደስታውን ቁጥር ስፍር የሌለውን መከራና ችግር ያሳለፍን ሰዎች እንደገና እንገናኝ ይሆን? በዚህ በክፉ ቀን መልሶ መገናኘቱ የማይታመን ነገር ነው። ደጃዝማች አያሌው መሄዴን ሲገነዘቡ ተመልሼ መጥቼ የእሳቸው ሐኪም እንድሆን ቃል አስገቡኝ። እሱም እኔ የምመለስበትን ሁኔታ ደጃዝማች ካዘጋጁ ነው። ልክ ስንለያይ ብዙ መቶ የማር ቴሬዛዎች ለመንገድ እንዲሆን ብለው ሰጡኝ። እንደማፈር ብለው ገንዘቡን ሲሰጡኝ ሐዘኔታ ተሰማኝ። ቢችሉ ከዚህ እጥፍ ሊሰጡኝ እንደሚችሉ አውቃለሁ። የደጃዝማች ሚስት ወይዘሮ ማናህሎሽ የጣታቸውን የወርቅ ቀለበት አውልቀው ለማስታወሻ እንዲሆን ብለው ሰጡኝ። አቶ ማሞና ባለቤቱ እንደ ሕፃን ልጅ ያነቡ ነበር። ትንሿ አጸደ ከግሬ ላይ ተጠምጥማ አባባ ጥሎን አይሄድም እያለች ትጮኻለች። ከዚያ ቀጥሎ 50 የሚሆኑት የደጃዝማች የቀሩት የግል ዘቦች በአክብሮትና በጸጥታ እየመጡ ጉልበቴን ወይ እግሬን ይስማሉ። በዚህ ሁሉ መሃል የከዳኋቸው መስሎ ተሰማኝ። ነገር ግን መሄድ ነበረብኝ፣ ግዴታዬ ነበር። ጀነራሉና ተከታዮቹ ስንብቱን ትቼ ከመልቀቄ በፊት ተነስተው ሄደዋል። የጭነት መኪና ከ10 ወታደሮች ጋር ሆኖ ይጠብቀኝ ነበር። ሹፌሩ ባለበት ጋቢና በኩል ዘልዬ ገባሁ። ማርሽ ተቀየረ፣ መኪናው ማጓራት ጀመረ። ከዚያም ጓደኞቼና ከተማው ከጋራው ጀርባ ተሰወሩ። ጉዞው ከመጀመሪያው አስቸጋሪ ነበር። ለብዙ ቀን ሲዘንብ ሰንብቷል። እየደጋገም በጭቃ እየተያዝ ሁላችንም እየወረድ እንረዳ ነበር። ትልቁን የርብ ወንዝ በአጼ ፋሲል ድልድይ ላይ ተሻገርን በኋላ መንገዱ ደረቅና ለስላሳ ሆነ። ጉዞአችንም ይፋግን አልፎ ባሰልቺው የደምቢያ ሜዳ በኩል ቀጠለ። ለምሳ በጣና ሐይቅ ዳርቻ አጭር ረፍት ካደረግን በኋላ እንደገና ጉዟችንን ቀጠል። አሁን ደግሞ የመንገዱ ችግር እንደገና መጣ። ዳገታማ ነው። ዝናብ መጣል ጀመረ። መኪናው ይንሸራተታል ወይም ጭቃ ውስጥ ይቀረቀራል። ጎማ በየተራ እየተነፈሰ ጉዟችንን አራዘመው። ከሌሊቱ 7 ሰዓት ሲሆን በጎንደር የወታደር ካምፕ ግቢ ውስጥ ገባን። አብራውኝ የተጓዙ ሰዎች መኖሪያ ቦታቸው ስለሆነ እያንዳንዳቸው ድንኳን አግኝተዋል። ሌሊት ስለሆነ ሁሉም ስለተኛ ለኔ ማደሪያ ሆቴል አልተገኘም። ስለዚህ ብቻዬን የቀረውን ሌሊት ከጭነት መኪናው ጀርባ አሳለፍ። ጭቃ በጭቃ ሆኛለሁ፣ በድካም ሙትት ብያለሁ። ለማንኛውም ጎንደር ገብቻለሁ። ቀስ በቀስ ወደ ግቤ እየተጠጋው ስለሆነ ደስተኛም በመሆኔ እንቅልፍ እንዲወስደኝም አደረኩና እንደወደቀ ግንድ ተኛው። ቀረብ ያለው የአውሮፕላን ማረፊያ ከጣና ሐይቅ አጠገብ የሚገኝ ጎርጎራ የሚባል ቦታ ነው። በ16 ማምሻውን ወደ ጎርጎራ ልንሄድ ነው። በተመደበልኝ አስጎብኝ እርዳታ ቀኑን የፈረሱትን በመካከለኛው ክፍለ ዘመን የተሰሩ የጎንደር ቤተ መንግስት ግንቦች ስጎበኝ ዋልኩ። አለዚያ ከተማው እንኳ ምንም የሚታይ ነገር የለውም ነበር። በጊዜ ብዛት የግንቡ ቅስቶች፣ ጡቦችና ሲሚንቶው ተጎድተዋል። የፈራረሱት ግንቦች ብዙ ጊዜ ሳይቆዩ እንዳለ እንደሚናዱ ነው። እንደተረዳሁት ከሆነ ደግሞ ጣሊያኖቹ ግንቦቹን ለማደስ ምንም ፍላጎት የላቸውም። በመካከለኛው ክፍለ ዘመን የኢትዮጵያ መናገሻ ከተማ ስለነበረው ጎንደር ያን ሁሉ ከሰማው በኋላ ከተማውን ሳየው እንደጠበቅኩት ስላላገኘሁት በጣም ነው ያዘንኩት። ጠቅላላው ጎንደር ያልጸዳና ያረጀ ሆኖ ነው የታየኝ። ጣሊያኖቹም ከተማውን ከጎንደር 40 ኪሎ ሜትር ርቀት ወደሚገኘው ወደ ጎርጎራ ለመውሰድ ያቀዱ ይመስላል። ለምሳ የተጋበዝኩበት የጀነራሉ ጽህፈት ቤት በሚገርም ማረፊያና መናፈሻ ቦታ እድሜ ባላቸው የወይራና የጽድ ዛፎች ባሉበት ነው ያረፈው። በመሃሉም የፈራረሰው የመዝናኛው ግንብ አለበት። ባለ ሁለት ፎቅ የሆነው የመዝናኛው ግንብ በየወለሉ አዳራሽ ያለው ሲሆን በድሮ ጊዜ ለመዋኛ የሚያገለግል የውሃ ፈሰስ ላይ ነበር የተሰራው። አሁን ድረስ የሚያገለግል መሻገሪያ ድልድይ ወደ ግንቡ ያስገባል። ከንጋቱ 11 ሰዓት ሲሆን ዱቄትና ሌላም ቀለብ የተጫኑ ሁለት የጭነት መኪናዎች ይዘን ወደ ጎርጎራ መንገድ ጀመርን። ከብዙ ድካም በኋላ በዝናብና በሚያንሸራትት መንገድ ጎማዎች እየተነፈሱብን ከጠዋቱ 3 ሰዓት ጎርጎራ ደረስ። ዛንደ ደረስኩ ባንድ ሻለቃና 10 ወታደሮች ወዳጅነት የሌለበት አቀባበል ነበር የገጠመኝ። ሆኖም በጦርነቱ ጊዜ ኢትዮጵያውያን እንዴት እንደተዋጉ ለማወቅ ታላቅ ጉጉት ስለነበራቸው ንግግር ተጀመረና በመካከላችን የነበረው ቀዝቃዛ ግንኙነት ቆመ። በየጊዜው ግን እየደጋገሙ ስዊድኖች ጥሩ ሰዎች አይደሉም እያሉ ያስታውሱኝ ነበር። እንደ ጣሊያኖቹ ከሆነ እያንዳንዱን የሚያገኙትን የስዊድን ዜጋ መስቀል ነበረባቸው። ያም ሆኖ ጥሩ ምግብና ጥሩ መኝታ ከማግኘት አልተከለከልኩም። በኋላ እንደተረዳሁት ስዊድኖችን መስቀል በሌላ መንገድም ሊደረግ ይቻላል። ልክ እንደ ግሬታ ጋርቦን የመሰለ ሰው ፎቶግራፍ ከምሽግ ግድግዳ ጀርባ እንደ መስቀል ማለት ነው። ጎርጎራ አውሮፕላን እንደሌለ ተነገረኝ። በዝናቡ ምክንያት ወደ አዲስ አበባ የሚሄድ አውሮፕላን የለም። ግን በነጋታው ከጎጃም የሚመጣ ካፕሮን የሚባል አውሮፕላን ይጠብቁ ነበር። አውሮፕላኑ ከጥቂት ቆይታዎች በኋላ ወደ አስመራ ይሄዳል። ሜጀሩ ወደ አስመራ እንዲሄድ ስለተፈቀደለት አውሮፕላኑ ለሱ ሲባል ነው ጎርጎራ የሚያርፈው። ለኔም እንግዲህ ቦታ አይጠፋም። አጋጣሚ ሆኖ እኔም የጉዞ ፈቃድ አለኝ። ሆኖም ማለፊያ ወረቀት አልነበረኝም። ጀነራል ቢሮሊ ለኔ ወደ አስመራ ለመሄድ ክፍት ነው፣ ከዛ በኋላ ወደ አዲስ አበባ መሄድ እንደምችልም ነግሮኝ ነበር። ሌሊቱን በሙሉ ሲዘንብ አደረ። ጠዋት አስቀያሚና ቀዝቃዛ ነበር። ከጧቱ 3 ሰዓት ሲሆን ባላንድ ሞተር ቦምብ ጣይ አውሮፕላን ሲመጣ እኛ በዝናብ የራሰው ማረፊያ ላይ ወጥተን እየጠበቅ ነበር። መንገደኞቹ የአየር ኃይል ጀነራልና ሁለት ረዳቶቹ ፓይለቱና መካኒኩ ከአውሮፕላኑ ወረዱ። የነበረንን ሐሳብ ነገርናቸው። ጀነራሉም ሁለት ሰዎች መውሰድ የሚችልበት ሁኔታ የለም ብሎ መለሰልን። አንድ ሰው እንኳን ተጨምሮ ተንደርድሮ ለመነሳት አስቸጋሪ ነው አለ። ሜጀሩ በደግነት ቦታውን ለቀቀልኝ። ምድሩ በጣም ረጥቦ ስለነበር አውሮፕላኑ የተነሳው በሁለተኛው ሙከራ ነበር። የጣና ሐይቅ እንደ መስታወት ተዘርግቶ ይታያል። ከዚያ ውጭ ግን የቀረውን መሬት ከባድ ደመና ሸፍኖታል። ምንም ማየትም አንችልም ነበር። ነፋሱ ደግሞ እንደ ማዕበል ነው። አስቀያሚ የአየር ጉዞ ነበር። ከስካዛው አየር በቦምብ መጣያ 6 ክፍተቶች በኩል ስለሚገባ በብርድ ተንሰፈሰፍ። ወደ ሰሜን ተራሮች አካባቢ ስንደርስ ከደመናው በላይ 5200 ሜትር ከፍታ መውጣት ነበረብን። አሰቃቂ ነበር። ወደ ተከዜ ረባዳ መሬቶች ስንደርስ ደመናው ቀለል ማለት ስለጀመረ ወንዞችንና በጦርነቱ ጊዜ በደንብ የማውቃቸውን የትግራይ መሬቶች ማየት ቻልን። ነገር ግን እንደገና የኤርትራ ከፍታማ ቦታዎች እስክንደርስ ድረስ ደመና መልሶ ሸፈነ። በዚህ ጊዜ የአውሮፕላኑ ነዳጅ መጠን በፍጥነት እየቀነሰ እንደሆነ መጠቆሚያው ያሳያል። በደመናዎቹ አልፈን ከአስመራ 80 ኪሎ ሜትር ርቀት የሚገኘው አዲቋላ ከተማ ስንደርስ 200 ሊትር ብቻ ነው የቀረን። አውሮፕላኑን እያበረረ የነበረው ጀነራል ያለው ነዳጅ ያሰብንበት ቦታ ያደርሰናል ብሎ ነው ያሰበው። እንዴትና ለምን አቅጣጫው እንደጠፋብን አልገባኝም። ያወቅኩት ተመልሰን አድዋን እንደገና በሩቁ ስናይ ነው። የሚታመን ነገር አልነበረም። በቀጥታ ወደ መጣንበት አዙረን ተመልሰናል። ካፒቴን ፓይለቱ ደጋግሞ ስለ አቅጣጫው ተናግሮ ነበር። ነገር ግን ጀነራሉ ሊሰማው አልፈለገም። አድዋ መታየት ሲጀምር በ180 ዲግሪ ተመልሰን ዞርን። መጠቆሚያው በዚህ ጊዜ 100 ሊትር ነዳጅ ብቻ መቅረቱን ነው የሚያሳየው። ያ እንግዲህ አዲቋላ የሚገኘው አውሮፕላን ማረፊያ ሊያደርሰን ይችላል። ከጥቂት ጊዜ በኋላ ግን የሆነ ነገር ተበላሸ። ከዚያ በኋላ ፍጹም ጸጥታ። የምንሰማው ነገር ቢኖር የአውሮፕላኑ ክንፍ አየሩን እየቀዘፈ ሲሄድ የሚያሰማው ፉጨት ነው። ሞተሩ ቆሟል። ነዳጁ አልቋል። 50 ሊትር የሚሆን በነዳጅ መያዣ ውስጥ ቢኖርም እኛም 1000 ሜትር ከፍታ ባየር ላይ ነበርን። በፍጥነት እየዘለላችሁ ውጡ አለ ጀነራሉ በጩኸት መሪውን ለካፒቴኑ እየለቀቀ። በደንቡ መሰረት ሁላችንም ፓራሹት አስረናል። ቁልቁል ተመለከትኩ። በህይወቴ ከአየር ላይ ዘልዬ ለመውረድ ደፍሬ አላውቅም። አስቡት እንግዲህ ፓራሹቱ ባይከፈትስ? በፍጥነት ወደ ምድር ወርጄ ብፈጠፈጥ ምን አይነት ሰውነት ነው የሚቀረኝ? አንድ ሰው መሞት ካለበት ምናልባትም ይህ የተሻለ አሟሟት ይሆናል። ባላችሁበት ቆዩ፣ ይህን ነገር ልቆጣጠረው እችላለሁ፣ የሚያረጋጋ የፓይለቱ ድምፅ ነበር። አውሮፕላኑ እየተሽከረከረ ቁልቁል ወረደ። መሬቱ እየተቃረበ ይመጣል። ተክሎቹና ምድሩም እየተለቁ መታየት ጀመሩ። እኛ ባለንበት ቆመን መሬቱ በእኛ ዙሪያ የሚሽከረከር ነበር የሚመስለው። ከጥቂት ሰከንዶች በኋላ ሜዳ መታየት ጀመረ። ወለሉ ላይ ተኙና አጥብቃችሁ ያዙ፣ አውሮፕላኑን ላሳርፍ ነው። ኃይለኛ መንጠርና መርገብገብ ነበር። እኔም የሚሽከረከር አውሎ ነፋስ አዙሪት ውስጥ ያለው መስሎ ነው የተሰማኝ። እርስ በራሳችን እስክንላጋ ድረስ ደጋግሞ መንጠር ቀጥሎም ድንገተኛ መርገብገብ ካደረግድ በኋላ ቆም። ፓይለቱ ለማሳረፍ ሲዘጋጅ ፍጥነቱን ለመቀነስ ልጓሙር ተረግጦ ነበር። ነገር ግን ከፊት ለፊቱ ትልቅ ዛፍ ሲያይ በድንጋጤ ልጓሙን እንደያዘ መሬቱ ላይ አረፈ። አውሮፕላኑ በቀኝ በኩል ዛፉን መጥቶ ሰብሮታል። በዚህ ምክንያት በቀኝ በኩል የሚገኘው የማቆሚያ ልጓም ተሰብሯል። በግራ በኩል ያለው ብቻ ስለሚሰራ አውሮፕላኑ ተሽከርክሮ ካፒቴኑ ወዳልፈለገበት ወደ መጣበት አቅጣጫ በኩል ዞሯል። ወደፊትም በቁጥቋጦና በትናንሽ ዛፎች ላይ በመሄድ ጉድባ ውስጥ ሲደርስ ብቻ ቆመ። ነገር ግን መጨረሻው ጥሩ የሆነ ነገር ጥሩ ነው። ከመጥፎ አደጋም ተርፈናል። ከያዝነው ስንቅም ጥሩ ምግብ አዘጋጀን። በአውሮፕላኑ ጥላ ስር ተጠግተን ምግቡን በላን። ሁሉም የምመኘው ነገር ነበር። የጎደለኝም አልነበረም። ወደ አድዋ ከሚወስደው ዋናው ጎዳና 6 ኪሎ ሜትር ርቀት የአውሮፕላን ድንገተኛ ማረፊያ ከመረብ ወንዝ አጠገብ መሰራቱን አወቅ። አልፎ አልፎም አልፈው ከሚሄዱ መኪኖች ድምጽ እንሰማ ነበር። የአካባቢው ተወላጆች መጡ። የጣሊያን የመንገድ ሰራተኞችም መጡ። አውሮፕላኑ ሲዘል የተጎዳውን ካፒቴን ተሸክመው መንገዱን በማሳየት ረዱን። በተጠራው አምቡላንስም ሆነን መጀመሪያ ወደ አዲቋላ፣ ከዚያም ወደ ጎራ ቀጠል። ጎራ ትልቁ የጣሊያኖች የአየር ጣቢያ ነው። ከአስመራ በደቡብ 40 ኪሎ ሜትር ርቀት ቦታ ላይ ነው የሚገኘው። በዚህ ቦታ ወደ አዲስ አበባ የሚሄድ አውሮፕላን እየጠበቅኩ የአብራሪ መኮንኖች እንግዳ ሆኜ ለሁለት ቀናት ቆየው። የዝናቡ ወራት ስለጀመረ የአውሮፕላን በረራዎች ይሰረዙ ነበር። መጥፎ አጋጣሚ ነበር። ለእኔ የነበረኝ የቀረኝ አማራጭ በአስመራ በኩል ሄጄ ከምጽዋ ጀልባ ይዤ ወደ ጅቡቲ መሄድ ነው። ነገር ግን እንዴት ብዬ ነው ለጉዞው ይለፍስ ሆነ ገንዘብ የማገኘው? ምንም ቢሆን ለአንድ ነገር መውጫ አለው። አስመራ ውስጥ ወደ አዲስ አበባ ለመሄድ ፈቃድ እስካገኝ ድረስ ለሶስት ሳምንታት መቆየት ነበረብኝ። በመጨረሻ ይለፍ ወረቀት ማግኘቴ ከታላቅ እድል ነው የሚቆጠረው። ይህን ይለፍ ለያዘ ሰው ምንም እክል እንዳያጋጥመው የሚል ጽሑፍ ያለው ይለፍ አዲስ አበባ ከተያዘች ወዲህ ለሲቪል ሰው ሲሰጥ አምስተኛው ነው። ሌላ ከፍ ያለ ችግር ሳይፈጠር የምጽዋን ሞቃት አየር ከተቀበልኩ በሐምሌ 17 አዲስ አበባ እገባለሁ። ቀናቱን ሳስብ 9 ወራቶች አልፈዋል።
ላላ ፕሮግራማችን በዚህ ይተካላል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ